ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። እንደምናመሻችሁ አድማጮቻችን፣ ፕሮግራሙን የምመራው አዳነች ፍስሐዬ ነኝ።
ይሄንን ህዝብ ኮንትሪቢሽኑ ሪኮግናይዝ አድርገው ወደ ሀገር መመለስ እንዲችል እንዲያረጉ ጥሪ እናቀርባለን።
አስቡ እስኪ አንድ ወጣት የ42 ዓመት ወጣት የመቶ ሚሊዮን ሰው ችግር፣ የመቶ ሚሊዮን ሰው ተስፋ፣ ፍርሃት፣ ጭንቀት እንዴት ተሸክሞ ይችላል? እስቲ አስቡት። እንደኛስ ምኑ ላይ ነው የምንካፈሉ? ለየቁ መቆም ያስፈልጋል። ተነስተን እንደ ካካቢ ጋር ነኝ ያለው ምንም ቢቀር አሁን ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል።
ኢህአዴግ የመረጣቸው ስለሆነ ኢህአዴግ ሊያወርዳቸው ይችላል። ስለዚህ ነው ከኋላቸው መቆም የሚኖርብን።
ዋሽንግተን ዲሲ አካባቢ ሰሞኑን ተካሂዶ በነበረ ስብሰባ ላይ ከተነገሩ አስተያየቶች የተቀነጨበውን ያሰማናችሁ ከዜናው ቀጥሎ ይቀርባል። ዛሬ የሚተላለፉት ፕሮግራሞች በባህር ዳር ነገ ስለሚካሄደው ሰልፍ ዝግጅት፣ ጠቅላይ ሚኒስትር አብይ አህመድ በመጪው ወር አሜሪካን ሲጎበኙ ስለሚደረግላቸው አቀባበል፣ እዚሁ ዩናይትድ ስቴትስ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድን የሚደግፉ ሴቶች ድምፅ የሚሉት ናቸው። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ሰኔ 23 ቀን 2010 ዓ.ም ምሽት ፕሮግራማችን ጋር አስተናጋጃችሁ አዳነች ፍስሐዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ወደ ቀዳሚው የዓለም ዜና እንለፍ።
እንደምን አምሽታችኋል አድማጮች። ዜናዎቹን የማቀርብላችሁ ጽዮን ግርማ ነኝ። በህዝብ ተወካዮች ምክር ቤት ከአልቃይዳና አልሸባብ በተጨማሪ በአሸባሪነት ተፈርጀው የቆዩት የኦሮሞ ነጻ አውጪ ግንባር ኦነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ እና አርበኞች ግንቦት ሰባት ከሽብርተኛ ድርጅት ዝርዝር ውስጥ እንዲሰረዙ የሚኒስትሮች ምክር ቤት የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ የሚኒስትሮቹ ምክር ቤት ለህዝብ ተወካዮች ምክር ቤት መምራታቸውን በትዊተር ገጻቸው ላይ አስታውቀዋል። አቶ ፍጹም አረጋ በትዊተር ገጻቸው እንዳስታወቁት ድርጅቶቹ ከሽብርተኝነት ዝርዝር ውስጥ እንዲሰርዙ የሚጠይቀው የሚኒስትሮቹ ምክር ቤት ረቂቅ የውሳኔ ሀሳብ እንዲጸድቅ ወደ ህዝብ ተወካዮች ምክር ቤት ተልኳል። ረቂቅ የውሳኔ ሐሳቡም ምክር ቤቱ ሰኔ 30 ከሰባት ቀናት በኋላ ማለት ነው ለእረፍት ከመዘጋቱ በፊት ተወያይቶ ውሳኔ ሰጥበታል ተብሎም ይጠበቃል። ባለፈው ሳምንት በአዲስ አበባ ከተማ ጠቅላይ ሚኒስትር አብይ አህመድን ለመደገፍ የተጀመረው የድጋፍ ሰልፍን ተከትሎ በተለያዩ ከተሞች መደረጉን ቀጥሏል። በዋግምራ ዞን ሰቆጣ ከተማ ዛሬ 10,000 የሚገመቱ ሰዎች አደባባይ መውጣታቸውን መለስካቸው አማሃ በተከታዩ ዘገባው ይዟል።
የሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ አስራት ታደሰ ለቪኦኤ በስልክ እንደገለጹት ከሆነ በሰቆጣ ከተማ ለድጋፍ ሰልፍ ዛሬ አደባባይ ወጥቶ የነበረው ህዝብ እስከ 10,000 ይደርሳል። በሰልፉ አያሌ ወጣቶችን ተገኝተዋል። የድጋፍ ሰልፉን ዋና ዓላማም አቶ አስራት ታደሰ አብራርተውልኛል።
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና አዲሱ የለውጥ አመራር በሀገራችን በዲሞክራሲው ዘርፍ የፖለቲካ ምህዳሩን ለማስፋት እየወሰደ ባለው እርምጃ ምክንያት በተጨባጭ እየመጡ ያሉ ለውጦችን በመደገፍ በዲፕሎማሲው መስክም ኢትዮጵያ ከጎረቤቶቿ ጋር በሰላም አብሮ መኖር ብቻም ሳይሆን በልማት ተሳስሮ አብሮ ለማደግ የሚያስችል ግንኙነት፣ በተለይም የኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔ ኢትዮጵያ ከኤርትራ ጋር የጀመረችውን የእርቅና የሰላም አህዱ ፍጻሜው እንዲያምር ከመንግስት ጎን መቆማችንን ለማረጋገጥ፣ ሌላው አዲስ አበባ አካባቢ ሰኔ 16 በፍቅር ቀን የተፈጸመውን የጨካኞች እኩይ ድርጊት ለማውገዝ ጭምር ነው።
ከዚሁ ጋር ተያይዞ ግን የሰቆጣ የድጋፍ ሰልፍ ለአካባቢው የተለያዩ የልማት ችግሮች መንግስት መፍትሄ እንዲሰጥም የጠየቀ እንደነበረ አቶ አስራት ተናግረዋል። የአስተባባሪ ኮሚቴው ሰብሳቢ እንደሚሉት ከሆነ በአብዛኛው የዋግ ህምራ ዞን ህዝብ የሴፍቲኔት መርሃ ግብር ተጠቃሚ ነው። ህዝቡ ዛሬ ይዟቸው ከወጣው መፈክሮች መካከል ሀገር በእርዳታ ለምቶ አያውቅም የሚል እንደሚገኝበትም አቶ አስራት አውስተዋል። ችግሮቹም ብዙ ናቸው ይላሉ።
እንግዲህ ዋግ ህምራ በአብዛኛው በልማት ወደኋላ የቀረ አካባቢ ነው። የመንገድ ችግር አለ። የህዝቡ የዩኒቨርሲቲ ጥያቄ አለ። የውሃ ጥያቄ አለ። በርካታ የልማት ክፍተቶች ያሉበት ዞን ነው። በዚህ አጋጣሚ የለውጥ አመራሩ ጥያቄዎቻችን አስቸኳይ ምላሽ ይሰጠናል ከሚል ተስፋም የመነጨ ነው። በእነዚህ ዙሪያ ነው
አቶ አስራት ጨምረው እንደገለጹት ሰሞኑን በአካባቢው ከሚናፈሰው ግን ማረጋገጥ ካልቻሉት ወሬና ሰኔ 16 ቀን አዲስ አበባ መስቀል አደባባይ በደረሰው ጥቃት ብዙ ሰው በመደናገጡ ለድጋፍ ሊወጣ ይችል የነበረውን ህዝብ ቁጥር ቀንሶታል። መለስካቸውማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መልስካቸውን ለዘገባው እናመሰግናለን። በተያያዘም በዛሬው ዕለት በሌሎች አካባቢዎች ተመሳሳይ ሰልፎች ተካሂደዋል። ወደ ደብረ ብርሃን ደውዬ አንድ ነዋሪ አነጋግሬ ነበር።
ዳዊት ግርማ እባላለሁ፣ ደብረ ብርሃን ከተማ ነዋሪ ነኝ። ዛሬ ደማቅ ሰልፍ ነበረ። ሰልፉ በእርግጥ በጠቅላይ ሚኒስትር ዶክተር አብይ አህመድ ያሳያቸው ለውጦች ለመደገፍና ሻባላ ተደርጎ በነበረው ሰልፍ የተከሰተው የቦምብ ፍንዳታ ለማውገዝ በሚል ነው። አስተባባሪዎች ዘንድ የነበረው መሪ መርህ በሰልፉ እንግዲህ በርካታ ሰው ተገኝቷል። እንዲሁም የተለያዩ መፈክሮች ተደምጠዋል። በዋናነት የአማራን ህዝብ ችግሮች የሚመለከቱ ብዙ መፈክሮች ተሰምተዋል። ባነሮችን የሚይዘው ህዝቦች ወጥተዋል። ባነት ለማስታወቅ ያክል አማራ ታሪኩን ያድሳል፣ ወልቃይት፣ ራያ፣ መተከል እንዲሁም የተለያዩ የሸዋ ግዛቶች ለባለቤቱ ለአማራ ህዝብ ይመለሱ የሚሉና ሌሎችም አያሌ እንደነ ማሙሸት አማረ፣ እስክንድር ነጋን የመሳሰሉ የጽናት ተምሳሌቶችን ያወደሱ እናት ማረ ዳኜን ለፕሮፌሰር አስራት ወልደየስን የመሳሰሉ የአማራ ህዝብ ተጋድሎ ፈርቀዳጆችን የአማራ ህዝብ የነጻነት ቀንዲሎችን ያወደሱና የዘከሩ መፈክሮች ተሰምተዋል። እዚሁም እነዚህን ባነር ይዞ ወጥቷል። እንዲሁም ሰንደቅ ዓላማ የአባቶቻችን አረንጓዴ ቢጫ ቀይ ሰንደቅ ዓላማ በመላዋ ደብረ ብርሃን ሲውለበለብ ነው የዋለው። ሰልፍ እጅግ የሚማርክ ነበር። ለጠቅላይ ሚኒስትሩ ድጋፍ እንዲሁም ጠቅላይ ሚኒስትሩ የአማራን ህዝብ ዘርፈ ብዙ ችግሮች የስራቸው አንድ አካል አድርገው የመልሷቸው ዘንድ የሚያስገነዝቡ በርካታ ጥያቄዎች፣ አማራን የሚመለከቱ ጥያቄዎች ሰልፍ ነበር። ሲሆን
ብዙ ሰዎች የተገደሉባት ወልዲያ ከተማም ዛሬ በሰልፍ ደምቃ እንደዋለች አንድ ነዋሪ ነግሮናል።
እሺ፣ ስሜ አራጋውን ባው ይባላል። የወልዲያ ከተማ ወጣት ነኝ። በወልዲያ ከተማ የተካሄደው የሰልፍ ፕሮግራም በጣም ደስ የሚልና ማራኪ ነበር። የወጣቱ ሲያስተባብር የነበረውና ወጣቱ ያለውን የሰላም ፍላጎትና ሰላም እንዲሰፍን በቃ በዶክተር አብይ አህመድ ላይ ያለው አመለካከት ማለት ነው። በከባድ ነበረ ሲዘምር የዋለው። በቃ አንድም አይነት የውከት መፈጠር ምንም አይነት አልደረሰብንም። ወጣቱ ራሱ የሰላም ባለቤት ሆኖ እየተቆጣጠረ እንዲያውም ከፖሊስ አባላቶች በላይ ሆኖ በከፍተኛ ሆነው በዓሉን ስናከብር የነበረው በድምቀት በቃ የተለያዩ መልክቶች ያስተላልፈናል። የታሰሩ ወንድሞቻችን ሁሉ ይፈቱልና በቂሊንጦ ማረሚያ ቤት የታሰረ አንድ የወልዲያ ልጅ አለሟልልኝ የሚባል ነበረ። እሱ እንዲፈታልን በጨለማ እስር ቤት ውስጥ እንዳለ ወንድሙ ደርሶ መጥቶ ነበረ። አሁን ስንጠይቅ እዛው ጨለማ ውስጥ ነው ያለው እና አለሟልልኝ እንዲፈታልና የሰላም አስተዋጽኦ በከፍተኛው ሚና ነበር ስንገልጽ የነበረው።
በሀይቅ ከተማም ሰልፉ ደማቅ ነበር ብለዋል ሌላ ነዋሪ።
ሳም ብርሃኔ ነኝ። ያው ከሀይቅ አብዛኞቹ ከዚህ በፊት በተቃዋሚ ፓርቲ ውስጥ የነበሩ ልጆች ናቸው ያስተባበሩት ማለት ነው ሰልፉ በመንግስት በፈረ በከተማ አስተዳደሩና በዙሪያው የገጠር ወረዳ ያሉ አመራሮች ሰልፉን አንፈቅድም፣ ተቃዋሚዎች ጠሩት ሰልፍ ነው፣ አብን የሚባል ፓርቲ ጋር ተያያዥነት ጉዳይ አለው ብለው ብዙ ቅስቀሳዎች አካሄደው ነበረ። ያው ያንን ልጆቹ አሸንፈው ሰልፉ እንደሚካሄድ ሲታወቅ ትናንት አርብ ዕለት ከተማ አስተዳደሩም ሆነ ወረዳው ያው ፈቃደኛ ለመሆን ተገደው ያው ሰልፍ እንዲደረግ ፈቀዱ። ነገር ግን ዛሬ በጠዋት ብዙ ህዝብ ከከተማውም ከገጠር ወረዳም ብዙ ህዝብ መጥቶ ነበር። ከፍተኛ የሆነ ህዝብ ነው የመጣው። በተለይ አብዛኛው ህዝብ የተለያየ መፈክሮች ይዘዋል። የሚፈናቀሉ ሰዎች ይቁም፣ ከዚህ በፊት የነበረው በተለይ አማራን መሰረት ያደረገ በደሎች ይቁሙ፣ እንደዚህ እንደዚህ የሚሉና የተለያዩ መፈክሮች ወያኔን በተለይ ወያኔ ሌባ እንግዲህ ይብቃው፣ ከአሁን በኋላ አንሸወድም የሚሉ የተለያዩ መፈክሮች ተደምጠዋል። በተለይ አረንጓዴ ቢጫ ቀይ ባንዲራ የኛ ነው፣ ትክክለኛ የሚወክለን እሱ ነው፣ ብዙ መስዋዕትነት ከፍለናል የሚሉም የተለያዩ መፈክሮች ሲሰሙ ነበር።
ቡታጅራ የሰልፉ ተሳታፊ ነበረች አሉን ደግሞ የቡታጅራ ከተማ ነዋሪ ናቸው።
ሴን ሸረፍ አባላለሁ። ያው ከጉራጌ ዞን ከቡታጅራ ከተማ ነው። ዛሬ የጠቅላይ ሚኒስትር ዶክተር አብይ አህመድ በመደገፍ ዛሬ ከተማችን ላይ ሰላማዊ ሰልፍ ተካሂዷል። ባለፈው በሰኔ 16 የተቃጣውን የቦምብ ጥቃት ለማውገዝ ነበር ሰላማዊ ሰልፉ የተወጣው። ባለፈው ያው በከተማችን ፈቃደኛ በሆኑ ወጣቶች አስተባባሪ ኮሚቴ ተመስርቶ ከከተማ አስተዳደሩ ያው ፍቃድ በማግኘት ለአራት ቀን ያህል በሞንታርቦ ሲከፈት ቆይቷል። የመጣው ከቡታጅራ ከተማ እንዲሁም ከመስታን ወረዳ ካርባ ሁለቱም ቀበሌ እንዲሁም ከቡኢ ከኬላ ሰው ተገኝቷል። በርካታ መፈክር ነው የቀረበው። ያንዳንዱ በዶክተር አብይ ላይ የሚቃጣው ማንኛውም አይነት ትንኮሳ እንድካወናለን ከሌላ ኢትዮጵያ አብረን ተደምረን ቀጣይ ለውጥ ከሚናፍቁ የኢትዮጵያ ዜጎች በጋራ ቆመናል የሚል ነበር።
አድማጮች፣ ተከታዩ ዘገባም ከዚህ ከሰልፉ ጉዳይ ጋር ያቆየናል። የአማራ ብሔራዊ ክልላዊ መንግስት ዋና ከተማ ባህር ዳር ነገ ለጠቅላይ ሚኒስትር አብይ አህመድ ድጋፏን ለማሳየት ዝግጅት ያደረገች ነው። የባንዲራውና የቲሸርት ንግዱ ጦፋል ብሎናል በስፍራው የሚገኘው ዘጋቢያችን መለስካቸው አማሃ።
ከባህር ዳር አውሮፕላን ማረፊያ ሲወጣ የሚታየው ትዕይንት በራሱ ከወትሮ በእጅጉ የተለየ ነው። እንግዶችን ወደ ከተማው የሚያመላልሱ ታክሲዎች ሳይቀሩ በሙሉ በቀድሞው የኢትዮጵያ ባንዲራ አሸብርቀዋል። ወደ ማረ ሲገባም ድምቀቱ እየጨመረ ነበር የሚሄደው። የባህር ዳርን ወርድና ስፋት ሸፍኛለሁ ባልልም በተዘዋወርኩባቸው ስፍራዎች ሁሉ ባንዲራ ይሸጣል። የዶክተር አብይ የተለያዩ ገጽታዎቻቸው የታተሙባቸው ቲሸርቶች ይሸጣሉ። በአንዳንድ ስፍራዎች ደግሞ የአዲሱ ጠቅላይ ሚኒስትር ብቻ ሳይሆን የኦሮሚያ ክልላዊ ብሔራዊ መንግስት ፕሬዚዳንትን የአቶ ለማ መገርሳን ጨምሮ ሌሎች የኢህአዴግ የአመራር አባላትን መልክ የያዙ ሰሌዳዎች ይታያሉ። የሚገርመው ደግሞ በእነዚህ የኢህአዴግ አመራር አባላት ምስል መካከል በሽብርተኝነት ተፈርጆ የነበረው የአርበኞች ግንቦት ሰባት አመራር አባላት የዶክተር ብርሃኑ ነጋና የአቶ አንዳርጋቸው ጽጌ ፎቶግራፎችም ተደባልቀው ይታያሉ። ይህም መደመር መሆኑ መሰለኝ። በከተማው የሚውለበለበው ሰንደቅ ዓላማ ከዚህ በፊት በሕግ የሚያስከስስ የነበረው የቀድሞው ሰንደቅ ዓላማ ነው። በመንግሥትና በትልልቅ ድርጅቶች ሳይቀር የሚውለበለበው ሰንደቅ ዓላማ ይኸው ነው። በዚህ ብቻ አላበቃም። ለሽያጭ የቀረቡትም ሰንደቅ ዓላማዎች ይህ የቀድሞው የኢትዮጵያ ባንዲራና የኤርትራ ባንዲራ ነው። ባጭሩ በባህር ዳር ከተማ ዛሬ የሚታየው እንቅስቃሴ ሁሉ ለነገ የድጋፍ ሰልፍ የሚደረግ ዝግጅት ብቻ አይመስልም። የነገው ዛሬ የተጀመረ ነው የሚመስለው። በሕዝቡ ዘንድ የሚታየው የነጻነት መንፈስና በራስ መተማመንም አስገርሞኛል። የነገውን ነገ አቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በደቡብ ሱዳን ፕሬዝዳንት ሳልቫኪርና በተፋላሚው ቡድን የተፈረመው የተኩስ አቁም ስምምነት ተግባራዊ መደረግ በጀመረ በሰዓታት ውስጥ ተጥሷል ሲል የአማጽያኑ ቡድን ቃል አቀባይ ላምፖል ጋብርኤል አስታወቁ። ላምፖል ጋብርኤል እንዳስታወቁት መንግስት ስምምነቱን ተግባራዊ መደረግ ከጀመረ ከስድስት ሰዓታት በኋላ ጥሶ በደቡብ ሱዳን ሰሜን ምዕራብ በምትገኘው ዋኦ ባርሌ በተባለች ከተማ ጥቃት አድርሷል ብለዋል። የመንግስቱ ቃል አቀባይ አቴኒ ወክ አቴኒ በበኩላቸው ስምምነቱን ጥሰው ጥቃቱን የከፈቱት ተቀናቃኝ ኃይሎች ናቸው በማለት መልሰው ከሰዋቸዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪርና የአማጺ ቡድን መሪው ሪክ ማቻር ይህን ስምምነት የተፈራረሙት ባለፈው ረቡዕ እንደሆነ ይታወሳል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች በዚህ አበቁ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። የማስተናግዳችሁ አዳነች ፍስሐዬ ነኝ። አሁን ወደ ቀዳሚው የምሽቱ ቅንብር እናምራ። ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚደረግላቸው አቀባበል ላይ የተነጋገሩ ዋሽንግተን ዲሲና በአካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ እየተጠራጠሩ ያሉ ሁሉ ከጠቅላይ ሚኒስትሩ ጎን እንዲቆሙና እንዲደግፏቸው ጥሪ አስተላልፈዋል። አሌክሳንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ትላንት በተካሄደው ስብሰባ ላይ የተገኙት ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ተሳታፊዎች ስብሰባቸውን የጀመሩት መስቀል አደባባይ ላይ በተደረገው ሰልፍ ላይ እንዲሁም ባለፉት ዓመታት ለፍትህ፣ ለመብቶች፣ ለነጻነት ድምጻቸውን ሲያሰሙ በየስፍራው ለተገደሉ እንዲሁም ለተጎዱ ሁሉ ቆመው የህሊና ጸሎት በማድረግና ክብር በመስጠት ነው። ሰለሞን አባተ በስፍራው ተገኝቶ ነበረ፣ ተከታዩን አጠናቅሯል።
ጠቅላይ ሚኒስትር ቦልት ሲባል ሰምታችኋል? ጠቅላይ ሚኒስትር ቦልት የለም። ቦልት ብሎ ኢትዮጵያዊም የለም። ጃማይካዊው ኡሴን ቦልት በዓለም እጅግ ፈጣኑ የመቶ ሜትር ሯጭ ነው። ባለፉት ጥቂት ዓመታት ሮጦ እርሱን የቀደመ ከቶ አልታየም። እንደ ጥይት ይፈተለካል። እናም የእርሱ ስም ዛሬ ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተለጠፈና እነሆ ቦልት ተባሉ። እንዲህ የፈጠነ የፖለቲካ ለውጥ ባለፉት ጥቂት ሳምንታት ውስጥ ሲመነዘር በዓለም በየትኛውም ሀገር ስለመኖሩ የሚጠራጠር ቢኖር እምብዛም ስህተት አይሆንም። የኢትዮጵያ ለውጦች የባንክ ገንዘብ መቁጠሪያ ላይ እንዳሉ ኖቶች በቀንና አንዳንዴም በሰዓታት ዕድሜ እየተተረተሩ መሆናቸውን ለማስተዋል ውስጡ መሆን እንኳ አያስፈልግም። የኢትዮጵያ ሙሴም ያሏቸውን ሰምቻለሁ። ከኔልሰን ማንዴላም ጋር ሲያተካክሏቸው አይቻለሁ። ዶክተር አብይ ቃለ መሐላ ፈጽመው መንበረ መራሄ መንግሥቱን ከተረከቡ ልክ 90 ቀናቸውን የደፈኑት ዛሬ ነው። በእርግጥ ጠቅላይ ሚኒስትሩ ሥራ ሲጀምሩ መርሃ ግብራቸውን ቆርጠው በጊዜና በሥራ ደልድለውና ተምነው ባይጀምሩም ዛሬ 90 ቀን ላይ ቆመን የሆነውን ሁሉ ብንለካና ብንቆጥር ምንም ሳንገድፍ እንዘረዝር ይሆን? ለማንኛውም ከተሠራውና እንዲሠራ ከሚፈለገው ይልቅ መንፈሳዊው እርካታ፣ ሰብአዊው ክብር፣ ትሕትናና ራሳቸውን ከሕዝብ በታች ዝቅ ማድረጋቸው አንደበታቸውና ራዕያቸው ሰውን የገዛው ይመስላል። ፍቅርና ሙገሳው ከግራም ከቀኝም ከላይም ከታችም ይዘንብላቸዋል፣ ይጎደጎዳል። ብረት ያነሱ ተቃዋሚዎች ሳይቀሩ የበዙትና የሚታዩት ከጠቅላይ ሚኒስትር አብይ አህመድ ጎን ለመቆም ያ አጥብቀው የሚጠሉትና የሚጸየፉት ፓርቲ የኢህአደግ ሊቀመንበር እርሳቸው መሆናቸውን የዘነጉ እስኪመስል ከቁብ አልታያቸውም። ቀድሞ የኢትዮጵያን መሪዎች ሙሉ ስም እንኳ በአግባቡ ለመጥራት ፓርቲውንም ኢህአደግ ለማለት የሚጸየፉ ይመስሉ የነበሩ የፖለቲካ ተቀናቃኞች ቅሬታቸውና ጥላቻቸው ከደፍ አልፎ የገነፈለ የሚመስል ሁሉ ዛሬ ስሙንም ፕሮግራሙንም እንደዚያው እንደ ድሮው ያነገበውን ፓርቲ የኢህአደጉን መሪ መሪያችን፣ የዚያኑ ያልተለወጠ መንግሥት ጠቅላይ ሚኒስትር ጠቅላይ ሚኒስትራችን እያሉ በፍቅርና በአክብሮት ሰው በተሰበሰበበት አደባባይ እየጠሯቸው ነው።
ከዚህ በፊት ፕሮፌሰር ሰለማሪያም ንግግር ሲሰጥ አይ ሪመምበር ዳት ወዝ 2006 እና 2006 የሆነ ደብዳቤ ልክ ነበር ለጠቅላይ ሚኒስትር መለስ ዜናዊ። Dear our Prime Minister, and now Professor Alamariam, how can you call him our Prime Minister? I want to say, Professor Alamariam, I begin ya to climb minister. I mean, I don't know what to do. And now, whenever I write, I'm afraid to say our Prime Minister. I didn't even know what to say, you know. And now, I don't know
what to do. I don't know. ለአዲስቷ ኢትዮጵያ የጋራ ንቅናቄ የሚባል ሲቪክ ድርጅት እንደሆነ የሚናገር ቡድን ከመስራቾችና ከመሪዎቹ አንዱ ነው። የመብቶች ተሟጋችም ነው። ባለፈው እሁድ ዋሽንግተን ዲሲ አቅራቢያ አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ተደርጎ በነበረ የኢትዮጵያውያን ስብሰባ ላይ ከተናገረው ብዙ ቁም ነገር ቀንጨብ አድርጌ ነው ያሰማኋችሁ። ኦባንግ የጠቀሳቸው ፕሮፌሰር አለማየሁ ገብረ ማርያም የኢህአደግን አስተዳደርና መሪዎቹን በተመለከተ ላለፉት 13 ዓመታት በፍቅር አይታሙም። ለአሜሪካ ፕሬዝደንቶች፣ ለሕዝብ እንደራሴዎች፣ ለምሁራንና ለማንም የበዙ የጥናት የወቀሳና የውግዘት ጽሑፎችና ደብዳቤዎችን እያወጡ ሲሟገቱ የቆዩ የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። ኦባንግ እንዳለው ለምን ዛሬ ጠቅላይ ሚኒስትራችን እያሉ ይናገራሉ? ጥቂት ታገሱ፣ ራሳቸው ይነግሩናል። በማርክ ሴንተሩ ስብሰባ ላይ ከተናጋሪዎች አንዱ ነበሩ። ስብሰባው የተጠራው የትውልድ ድልድይ የዳያስፖራ ኮሚቴ በሚባል የበጎ ፈቃደኞች ስብስብ ነው። አጀንዳው ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በኋላ ምናልባት በሐምሌ ሁለተኛ አጋማሽ አሜሪካ ለጉብኝት ሲገቡና ሲገኙ እንዴት እንቀበላቸው፣ እንዴት እናስተናግዳቸው ብሎ ለመምከር ነው። አሜሪካና በዳያስፖራ ከሚገኘው ኢትዮጵያዊ እዚህም እዚያም እንደምሰማው ምናልባት እንደ አዲስ አበባና አካባቢዋ ሕዝብ 4 ሚሊዮን ሆኖ ባይወጣም እንደየጠቅላይ ግዛቱ እንደየክልሉና እንደየወረዳው ለማለት ፈልጌ ነው፣ በቀን በሺዎች እየሆነ አይውጣ እንጂ የብዙ ቀልብና ልብ ከጠቅላይ ሚኒስትር አብይ አህመድ ጋር መሆኑን መገመት አያዳግትም። ብቻ ይምጡ ይላል ሰው። የሰላሙ መሪ ይሏቸዋል፣ የፍቅር መሪ ይሏቸዋል፣ የይቅርታ መሪ ይሏቸዋል፣ የምህረት መሪ ይሏቸዋል፣ የአንድነት መሪ የመግባባት መሪ፣ የወዳጅነት መሪ፣ የአካባቢ መሪ፣ የመደመር መሪ፣ የአፍሪካ መሪ ያልሰማሁት የመሪ አይነት የለም። ፍቅሩና ክብሩ ብዙ ነው። እናም የአፍሪካ መሪ ከሆኑ እንግዲህ አልኩኝ ባንድ አጋጣሚ ካነሳችሁት አይቀር በአፍሪካ እኮ ብዙ ህዝብ ጨርቁን እስኪጥል የወደዳቸው መሪዎች ነበሩ። እኛ አይተናቸዋል፣ እኛ እናውቃቸዋለን እኮ። ፍቅሩ ሁሉ ታዲያ ለህዝብ ያለውም ክብር አንድ ደረጃ ላይ ቡን እያለ ጠፍቶ እነርሱም ኩፍስና ወደ አምላክነት ተጠግተው ፈላጭ ቆራጭ አድራጊ ፈጣሪ ገዳይ አሳሪ ጦር ሰባቂና አስፈራሪ ሆኑ። እነርሱ በዋሉበት ተራ ሰው ዝር የማይል ባለፉበት ሰው የሚሳደድ ባለስልጣናት የሚሰግዱና የሚንቀጠቀጡላቸው ሆኖ ራሳቸው ተናጋሪ ራሳቸው ሰሚ ሆኑ። እኛ አይተናል፣ እኛ ይህንን እናውቃለን በተደጋጋሚ። እና ታዲያ እኚህ ሰው እኚህ ወጣት መሪ ይህ ሁሉ ሙገሳና ዘፈን ዛሬ ገና 100 ቀን እንኳ ሳይሞላቸው ሲረገረግላቸው ያ አፍሪካዊ ደማቸው ይስባቸው ይሆን ብለው አያስቡም? ምናልባት ይህ ሰውንም በተክለ ሰብዕና ወደ ማምለክ እርሳቸውንም ወደ መታበይ አይወስዳቸው ይሆን አልኩና እዚያው ያገኘኋቸውን አቶ ግርማ ሰይፉን ጠየቅኳቸው። ስብሰባው ከመጀመሩ በፊት መግቢያው ላይ ይዣቸው
እሷ የሶሻሊስት አስተሳሰብ ነች። የፐርሶናሊቲ ከልት ፐርሰን ኢዝ ኢምፖርታንት ኢንዲቪጁዋልስ በጣም ጠቃሚ ሰዎች በጣም ጠቃሚ ናቸው እና ግለሰቦች ናቸው ለውጥን የሚመሩት። ስለዚህ እነዚህን ሰዎች ጥሩ ነገር ሲያደርጉ ማመስገን ግዴታ ነው። እንደውም የእኛ ባህል ይህንን ነገር እየፈራ ያጉል ሙገሳ ያጉል ነገር ምናምን እያለን ሰዎች ሲያጠፉ እንወቅጣለን፣ ሲሰሩ ጎሽ አንልም። ስለዚህ ህጻን ልጅ ዳዴ ሲል ነው አይደል ጎበዝ ጎበዝ ስትለው ብድግ ይላል ይቆማል። ይሄ ሁሉ ድጋፍ እንዳላቸው ሲያውቁ ጠቅላይ ሚኒስትሩ የተሻለ ቢሰሩ የተሻለ ነገር እንደሚያገኙ ስለሚያውቁ የተሻለ ይሆናሉ እንጂ ይህንን ለማግኘት 20 ዓመት መድከም ያለባቸው አይመስለኝም። 20 ቀን በቂ ነው። 90 ቀን ከበቂ በላይ ነው ብለንም ልንወስዶ እንችላለን። እና አሳይተውናል፣ ግን ሁሉ ነገር ያደርጉልናል አይደለም። እኛ ነን እኮ ባለቤቶቹ። ስለዚህ እኛ የምናደርገውን እኛ ማድረግ አለብን። እኔ ሁሌ የምለው ነገር አለ፣ ሚዲያው ተከፍቷል። ሚዲያው ሲከፈትልህ ገብተህ መናገር ያንተ ፋንታ ነው። የፖለቲካ ምህዳሩ ክፍት ሲደረግልህ ፖለቲካው ምህዳርን ገብተህ መጫወት አማራጭ ማቅረብ ያንተ ፋንታ ነው። ሽብሳቸው ያቀርቡት አንድ አማራጭ ነው። አንተ ደግሞ ሌላኛውን ይዘህ መቅረብ አለብህ። ከሌለ ደግሞ መደመር ነው። ዛ
አቶ ግርማ ሰይፉ የአንድነት ለፍትህና ለዲሞክራሲ አባል ባለፈው ፓርላማም ብቸኛው የተቃዋሚ ፓርቲ ተመራጭ እንደራሴ የነበሩ ፖለቲከኛ ናቸው። ሰሞኑን አሜሪካ ናቸው። አጋጣሚ ሆነና ቀደም ሲል ያስተዋወቅኳችሁ ኦባንግ ሜቶም በኋላ ስብሰባው ተጀምሮ እንዲናገር ተጋበዘና በንግግሩ ጣልቃ ይህችኑ ጉዳይ ራሷን አነሳት።
አገራችንን ተስፋ አለን፣ ብርሃን አለን፣ ገና ነው። ዊ ዲድ ኖት ሪች ዴር የት። አሁን አብይ የምንደገፉበት ምክንያት ምንድን ነው? አሁን ሳም ፒፕል ሴ አብይ ማድ ኢትዮጵያውያን የፖለቲካል ካልት አለን፣ የፐርሶናሊቲ ካልት። የፐርሶናሊቲ ካልት ካለ የመለስ ነው እንጂ የአብይ አይደለም። የአብይ የፕሪንሲፕል ካልት ነው እንጂ ሰው ልጅ በፕሪንሲፕል ነው የምኖረው። የአብዩ ፐርሶናሊቲ አይደለም፣ ቪዥን ነው፣ ቃል ነው። ሰው ልጅ የምኖረው በቃል ነው። መጽሐፍ ቅዱስ፣ ቁርአን ቃል ነው። አብይ የምነጋገረው ቃል ነው እንጂ ፐርሶናሊቲ ካልት አይደለም። እና እያንዳንዳችን ይሄ ወንድማችን ስንደገፍ ለስልጣን ሳይሆን ለሀገር ማዳን። ሀገራችን ተቆስሏል። ሁላችን ያ ቁስል እያየ ነው። ጨለማ ውስጥ ነበር የምንኖረው። ሌላ ኢትዮጵያዊ ስናገኝ የሰብዮ ማንነቱ የሰብዮ ዜግነቱ ነው። ሳናወቅ እንኳን ከሰው ስም ሲጀመር ሌላ ሰው ስሙ አጎስ ከሆነ አሃ፣ ቻላ ከሆነ አሃ፣ አበቤ ከሆነ በቃ የነፍጠኛ ልጅ። ይሄ የነበርንበት ወቅት ነበር። እና አሁን አብይ የጀመረው ስራ ቀላል ነገር አይደለም። ይሄ ወንድማችንን እኛ መደገፍ ግዴታ ነው። ሌላ አማራጭ የለም።
በዚህ ዝግጅት ለሶስት ሰዓት ያህል የተደረጉ ንግግሮችና የተዘሩ ሐሳቦችን የተነሱ ጥያቄዎችና የተሰጡ መልሶችን ሁሉ አካትታለሁ የሚል ድፍረት እንደማይኖረኝ ከይቅርታ ጋር ተገንዘቡልኝ። እንዲህ አይነት ዶክተር አብይን የመቀበል እንቅስቃሴም እያደረገ ያለው ይህ የትውልድ ድልድይ ነኝ የሚለው ቡድን ብቻ ሳይሆን ሌሎችም አሉና ሁሉንም የማስተናገድ ሐሳብ አለን በቪኦኤ በኩል። ለማንኛውም ግን አሁን በዚያ ስብሰባ ላይ የተነሱ ቁም ነገሮችን ለጊዜው ከዋናው ጉዳይ በጥቂቱ ፈልቀቅ አድርጋችሁ ታስተውሏቸው ዘንድ እንዲያው አልፎ አልፎ አሰማችኋለሁ። እናም ስብሰባው ሊጀመር ሆነና ወደ አዳራሹ ስዘልቅ የድሮ የኢትዮጵያ ቴሌቪዥን ጓደኞቼን ባልደረቦቼን አገኘኋቸው። ሳንተያይ ቆይተን ነበርና የናፍቆት ሰላምታ ተለዋወጥን። ምን እግር ጣላችሁ አልኳቸው። ልንደመር መጣን አሉኝ። ኤልሳቤት ፈቃድን የምታስታውሱ መቼም ቢያንስ ድምጿን ትለያላችሁ። እንዴት ነሽ ኤልሲ?
እግዚአብሔር ይመስገን እንደምንላለን።
እንዴት ነው ሐሳብሽ? ተናገሪ።
ሐሳቤ እኔ ዛሬ የመጣሁት እዚህ የተገኘሁት ክቡር ዶክተር ጠቅላይ ሚኒስትር አብይ ከህዝቡ ጋር እንድንደመር ያቀረቡትን ሐሳብና መልካም ነገር ደግሞ ይዘው ስለመጡ እኛም ውጭ የምንገኘው ኢትዮጵያውያን አብረን ለመደመር ነው እዚህ የመጣሁት።
ሲመጡ ወተሽ የመቀበል ሐሳብ አለሽ?
በጣም እንጂ ምንም ጥያቄ የለው።
ደግሞም ፍሬ ህይወት በቃናን አገኘኋት። እንኳን ደህና መጣሽ ፍሬ።
እንኳን ደህና ቆየኝ ሰለሞን። እኔም በጣም ደስ ብሎኛል ስላየው።
አመሰግናለሁ። እስቲ ምንድነው ሐሳብሽ?
እኔ እንግዲህ አሁን አገራችን ኢትዮጵያ ላይ ያለ ስለመጣው ለውጥ እጅግ በጣም ደስተኛ ነኝ። እንደማንኛውም ኢትዮጵያዊ ለመጀመሪያ ጊዜ በኢትዮጵያ በሀገሬ ፖለቲካል ፕሮሰስ ውስጥ የተሳተፍኩት አሁን ነው በዚህ ወቅት ነው ለማለት ደፍራለሁ። እጅግ በጣም ተደስቻለሁ። በአገራችን ውስጥ በዶክተር አብይ አህመድ መሪነት አገራችን ኢትዮጵያ ውስጥ እየተካሄደ ያለውን አንድነት፣ ይቅርታ፣ ምህረት እና በቃ ባለው ሁኔታ በጣም እጅግ ተደስቻለሁ።
ደግሞም ንግስት አባተን አገኘኋት። ጤና ይስጥልኝ ንግስት።
ጤና ይስጥልን። እግዚአብሔር ይመስገን ደህና ነን።
ለምንድን ነው የመጣሽው?
ያው እንግዲህ ስብሰባውን ጥሪ ሰምቼ ውይይቱን ለመካፈል በጉጉት እገኛለሁ።
ለመካፈል ዝግጁ ነሽ?
እንዴ በሚገባ እንጂ በሚገባ እንደማንኛውም ሌሎች ኢትዮጵያውያኖች ሁሉ ያው አዲሱ ጠቅላይ ሚኒስትር የዘር ልዩነት እንዲጠፋ ሁሉ ሰው እኩል እንዲኖር እና ፍቅርና ይቅርታን የሚያውጁ ጠቅላይ ሚኒስትር ስለሆኑ በደስታ ነው። በነገራችን ላይ እንደዚህ አይነት ስብሰባን ብዙ ተካፍዬ አላውቅም። ይሄውና በእሳቸው ምክንያት ነው እዚህ ያለሁት።
ሶሊያና ሽመልስም ተገኝታለች በስብሰባው ላይ።
ስሜ ሶሊያና ሽመልስ ይባላል። የሰብአዊ መብት አክቲቪስት ነኝ። ዞን 9 የሚባለው ጦማሪያች ቡድንም አባል ነኝ። አገር ውስጥ የተካሄዱት ለውጦች በጣም ፈጣን ናቸው። ፍጥነታቸው በጣም ይገርማል።
እነዚህን ፈጣን ለውጦች እንዴት ነው የምትገመግሚያቸው? እንደ ጋዜጠኛ፣ እንደ ሰብአዊ መብት ተሟጋች።
በጣም ጥሩ። ከሰብአዊ መብት አንጻር በተለይ ሰሞኑን በቴሌቪዥን በመንግስት ሚዲያዎች በኩል የተካሄደ ያለው ቶርቸርን፣ የሰብአዊ መብት ጥሰት የሚደረግባቸውን እስረኞችን አስመልክቶ እየተካሄደ ያለው ለውጥ በጣም ዋናው በተለይ ከኔ ስራ ጋር የሚገናኘው እሱ ነበርና ከዛም በተጨማሪ ደግሞ ጠቅላይ ሚኒስትሩ ፓርላማ ላይ በግልጽ ተገኝተው የሰብአዊ መብት ጥሰትን አስመልክቶ እሱም እንደ አንድ አሸባሪነት እንደሚቆጠር የህገ መንግስቱንም መጣስ አስመልክቶ የተናገሩት ነገር አለ በመንግስት በኩል እንደሚጣስና እሱ ብዙ ሰብአዊ መብት አክቲቪስቶች ስንለው የነበረ ነገር ነው። ለዚህ እሱ በተግባር አሁን በመንግስት በኩል እየተባለ መሆኑ በጣም ደስ ብሎኛል። ከሰብአዊ መብት አንጻር እንደዚህ አይነት ለውጦች አሉ። ከዛ ውጪም ያሉ በጣም ብዙ ለውጦች አሉ። ለመከታተሉ አስቸጋሪ የሚሆኑ እና በጣም ጥሩ ናቸው። ደስ የሚል አቅጣጫ ላይ ያለ ይመስላል።
ሶሊያና በነ ሶሊያና ሽመልስ ዶሴ ከተከሰሱ የዞን 9 የኢንተርኔት ጸሐፊዎች አንዷ ነች። በእርግጥ ዛሬ ነጻ ነች፣ እርሷም ጓደኞቿም። በቀደም ነበር ያ ሁሉ የነበረው። በቀደም በዚያ አዳራሽ የተገኘ በተለያዩ ምክንያቶች ከሀገሩ የወጣ አንዱም ወጥቶ እርም ያላት፣ አንዱም ላይመለስ በናፍቆት የሚቆዝም፣ አንዳንዱም እንዲያው ዝም ያለ የታሰረም የተሳደደም ቂምና ቁጣ ሲያቃጥሉት የኖረ፣ አንዳንዱም የአሜሪካን ህልም ደስታና ብልጽግናን ሊሻና ሊያሳድድ ሊኖራቸው የገባ ብዙ አይነት ሰው ነው። ልቦናዊ ቁጠረው እንጂ እገሌን ማን ያውቀዋል? ከአዳራሹ ውጪ በማኅበራዊ መገናኛም የታደመና ሲሳተፍ ያመሸ ሁሉ። ለማንኛውም ስብሰባው ተጀመረና ዶክተር ብርሃነ መስቀል አበበ የመጀመሪያው የመድረክ ተናጋሪ ሆኑና ሰውን ለህሊና ጸሎት አስነሱት።
አሁን ኢትዮጵያ ውስጥ ያለው ነገር የትውልዶች ልፋት፣ የትውልዶች ሞት ፍሬ ነው። በብዙዎቻችን ህሊና ባለፉት 3-4 ዓመታት በኢትዮጵያ ሲካሄድ የነበረውን በተለይም በኦሮሞ ፕሮቴስት፣ በአማራ ሪዚስተንስ የነበሩትን እና በዚያ የሞቱትን ወጣቶች በተለይም የኦሮሚያ ቄሮ ነው የምናስበው። ግን ነገሩ ከዚያ የሰፋ ነው። ይሄ ህዝባዊ እንቅስቃሴ በ1966 ዓ.ም በተደረገው የኢትዮጵያ አብዮት ያልተመለሱ የህዝብ ጥያቄዎች፣ የአገር ጥያቄዎች ስለነበሩ ነው። እና በዚያ ጥያቄ የኢትዮጵያ ጉዳይ ይህንን መፍት ያገኛል ብለው የሞቱ የኢህአፓ፣ የመኢሶን፣ የኦነግ ስሞቻቸውን አሁን እዚህ ዝርዝሬ የማልጨርሳቸው በዚያ የተሰዉ የኢትዮጵያ ወጣቶች በከፊልም ደግሞ እዚህ ውስጥ በዚያ ትውስታ ውስጥ ያለፋችሁትን እና ባለፉት 27 ዓመታት ደግሞ ያለቀውን ህዝብ፣ የተሰደደውን ህዝብ፣ በዚያ ሁኔታ የሞተውን ህዝብ እስቲ በክብር ልጠይቃቸውና ቆመን እነኚህን ሁሉ እናስብ። የዚያ ሁሉ ውጤት ነው። ለአንድ ደቂቃ እናስብ።
ዶክተር ብርሃነ መስቀል ቀድሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ባልደረባ፣ የህግ አማካሪና ዲፕሎማትም ነበሩ። በኋላም በመንግስታቱ ድርጅት ውስጥ አገልግለዋል። አሁን በግላቸው ስራ ይተዳደራሉ። በኢትዮጵያ የቀደሙና ያሁን ሁኔታ የወደፊትም ራዕይ ሰፋ ያለ ትንታኔ ሰጥተዋል። ዛሬ የሚታዩ ለውጦች አይቀሬ የሆኑ ዘንድ ሰበብ የሆኑ ብለው ሶስት አበይት ነጥቦችን አንስተዋል። እጅግ የበረታ የመንግስት ቁጣና ሁከተኛነት የመጀመሪያው ነው ብለዋል። ማሰር፣ መግደል፣ ዜጎችና የዜጎችን ቡድኖች ማዋከብ፣ ከሀገር እንዲሰደዱ ማድረግ ብለዋል። ዶክተር አብይ 4 ኪሎ ከዘለቁ ወዲህ ኦሮሚያ ውስጥ ብቻ 40 ሺህ እስረኛ ተለቆ 40 ሺህ እስረኛ ይቀራል ብለዋል። በአማራ፣ በኦሮሚያ፣ በአዲስ አበባ፣ በደቡብና ሌሎችም የሀገሪቱ አካባቢዎች ለህዝብ የሚናገሩ ለህዝብ የሚቆረቆሩ ታሰሩ፣ ተንገላቱ ብለዋል። ሁለተኛም አሉ ዶክተር ብርሃነ መስቀል፣ መንግስቱ ቀማኛ ሆነ። የህዝብን መሬት ሀብት፣ የከተማና የገጠር የልማትና የእርሻ መሬቶችን እየመረጠ መቀማት ተያያዘና ሰው ተነቀለ አሉ። ሶስተኛም በኢትዮጵያ ህዝባዊ መንግስት እንዲቋቋም የሀገሩ ባለቤት ህዝቡ የመሆኑ፣ ህዝቡ የስልጣን ባለቤት የመሆኑ፣ ህዝብ የመረጠው ብቻ የማስተዳደሩ ጥያቄ እጅግ የበረታ መሆኑ ተዳምረው ለውጡን ወለዱ ብለዋል።
እንግዲህ በዚህ የለውጥ ፕሮሰስ ውስጥ አሁን ዶክተር አብይ አህመድ እየመሩ ያሉትና ባለፉት 2 አመታትም ቲም ለማ ብለን እንጠራቸው ፕሬዝዳንት ለማ መገርሳ፣ ዶክተር አብይ ራሱ፣ ፕሬዝዳንት ገዱ እንዳርጋቸው እና ከሳቸው ጋር ያሉት ሜይንሊ የኦሮሞና የአማራ ኮሊሽን ያመጣው የኦሮሞ ወጣቶች የአማራ ወጣቶች ትግል ያመጣው ለውጥ ነው። አሁን ያለው ይሄኛው ለውጥ ኢትዮጵያን ከመቀናነስ ከመከፋፈል ወደ መደመርና ወደ መባዛት ያመጣ ዘመን ነው። ኢትዮጵያ በ1966 ያጣችውን፣ በ1991 የፈረንጆቹ አቆጣጠር ያጣችውን፣ በ2005 ምርጫ ያጣችውን አሁን እንደገና በ2018 ትልቅ እድል ለኢትዮጵያ ተዘጋጅቶ ቀርቧል። እነኚህን ከዚህ በፊት የተጠቀስኳቸውን ሚስ ያረግናቸውን ኦፖርቹኒቲዎች ስናስታውስ ኦፖርቹኒቲ ብቻ አይደለም ሚስ ያረግነው፣ ትውልድ ነው ሚስ ያረግነው፣ አገር ነው ሚስ ያረግነው። አሁን ኢትዮጵያ ውስጥ ያለው አስከፊ ክራይሲስ እና ፕራይም ሚኒስተር አብይ አህመድ በመመረጣቸው አቨርት የተደረገው ናሽናል ክራይሲስ እንደ ኦፖርቹኒቲ የተለወጠው እነኛን ኦፖርቹኒቲዎች ሚስ ላረግንም ጭምር ነው። ይሄንን ኦፖርቹኒቲ አሁን ሚስ ካረግ አገር እስከ ማጣት የሚያደርሰን አደጋ ውስጥ እንዳለን ይሄንን ሂደት የተከታተለ ኢትዮጵያዊ ሁሉ፣ ኢትዮጵያውያን ብቻ አይደለም የዓለም ህብረተሰብ ሁሉ እያየው እየሰማው እያስተዋለው ያለው ነገር ነው። ስለዚህ ይሄንን ሐሳብ ላይ እንድንነጋገርና ይሄንን መድረክ ያዘጋጃችሁት የኮሚቴ አባላት ትልቅ ስራ ነው እየሰራችሁ ያላችሁትና ላበረታታችሁ ፈልጋለሁ። የጠቅላይ ሚኒስትር አብይን ወደዚህ ሀገር የመምጣትን አቋም እኔ ሙሉ ለሙሉ ከሚደግፉት ወገን ነኝ። የምደግፍባቸው ምክንያቶች አንደኛ ጠቅላይ ሚኒስትር አብይ በኢትዮጵያ እያደረጉ ያሉት የለውጥ ሂደት መደገፍ ስላለበትና የትውልዶች ትግል ውጤት ስለሆነ እያንዳንዱ ኢትዮጵያዊ በሀገር ውስጥም በውጪም እንደ አንድ ሰው፣ እንደ አንድ ህዝብ፣ እንደ አንድ ሀገር አብሮ ቆሞ ይሄ ለውጥ እንዳይጨናገፍ ትናንት ምን ሊያረጉ እንደሚችሉ የለነርስ እንደምንችል አይተናል። ይሄ በፍጹም መፈቀድ ያለበት የኢትዮጵያ ህዝብ በጋራ ቆሞ ይሄንን ችግር መንቀል አለበት። የለውጥ ሂደቱ ፕራይም ሚኒስትሩ በጀመሩት መሰረት የህዝብ ግፊት የህዝብ ትግል ወደፊት ያመጣቸው መሪ ናቸው። እንደ ዲሞክራቲክ ፕሮሰስ ውስጥ በምርጫ የመረጥናቸው ባይሆንም በሐሳብ ደረጃ የኔን ሐሳብ ይጋራሉ፣ የእናንተን ሐሳብ ይጋራሉ፣ የኢትዮጵያውያንን ሐሳብ ይጋራሉ። ስለዚህ ኢትዮጵያም ውስጥ ያለው ህዝብ በየክልሉ ሄደው ባነጋገሩበት ወቅት ከጀርባቸው እንደነበረ በታውን ሆል ሚቲንጎቹ፣ በስቴዲየም ሚቲንጎቹ፣ አሁን ደግሞ ትናንት በወጣው ወደ 4 ሚሊዮን በሚገመት ህዝብ የለውጥ ሂደቱን ህዝቡ እንዴት እየደገፈ እንዳለ እናያለን። እኛም የዛ ለውጥ አካል ፓርትነር 4 ሚሊዮን እያልኩኝ ያለሁት የአዲስ አበባውን ብቻ ነው። በተቀሩት በኦሮሚያና በአማራ በተለያዩ አካባቢዎች እየተደረጉ ያሉ ሰላማዊ ሰልፎችን እያያችሁ ነው። ስለዚህ እዛ ያለውን ሂደት ስለምንደግፍ ነው። ሁለተኛ ጠቅላይ ሚኒስትር አብይ አንዱ መስራት ያለባቸው ወደ ዲያስፖራ ሲመጡ የዲያስፖራው ፖሊሲ እንዲሻሻል ማድረግ ነው። አገር ውስጥ የሚደረገው ለውጥ እንደተጠበቀ ሆኖ
ከዚያም የዳያስፖራ ፖሊሲ መምሰል አለበት ብለው የሚያስቧቸው ነጥቦች ዘረዘሩ ዶክተር ብርሃነ መስቀል።
ይሄንን ህዝብ ኮንትሪቢዩሽኑ ሪኮግናይዝ አድርገው ወደ ሀገር መመለስ እንዲችል እንዲያረጉ ጥሪ እናቀርባለን። ይሄ አንዱ መመለስ ያለበት ዲያስፖራ ፖሊሲ ውስጥ ኢንክሉድ መደረግ ያለበት ነገር ነው። አንደኛ። ሁለተኛ ይሄ እንግዲህ በተለያየ እድሜ ክልል ውስጥ ያለው በተለይ በጡረታ መብት ያሉት አገራቸው ተመልሰው ከቤተሰቦቻቸው ከዘመዶቻቸው ከህዝባቸው ጋር የጡረታ እድሜያቸውን ማሳለፍ እንዲችሉ በር ይከፍታል። ቢዝነስ ውስጥ ያሉት ፕሮፌሽናል ሲሆኑት በተለያየ መልኩ በፖለቲካ ምክንያት ብቻ ከሀገራቸው የተገለሉት ወደ ሀገራቸው እንዲመለሱ በር ይከፍታል። ይሄንን ድልድይ ጠቅላይ ሚኒስትሩ መስራት አለባቸው። ከዚህ በፊት የነበረውን የጥል ግርግዳ ማፍረስ አለባቸው ማለት ነው። ሁለተኛ የዲያስፖራው ፖሊሲ ኢንክሉድ ማድረግ ያለበት ከዚህ በፊት የነበረው ዲስክሪሚናተሪ ፖሊሲ እና ሬሲስት ፖሊሲ ፈርሶ በፖለቲካ ምክንያት በመሰደዳቸው የተሰደዱበት አገር ዜጋ ስለሆኑ ኢትዮጵያዊ ዜግነታቸውን ያጡ ኢትዮጵያውያን ብዙ ናቸው። በኢትዮጵያ ፖለቲካ በሙሉ አቅም ለመሳተፍ፣ በኢትዮጵያ ኢኮኖሚ ግንባታ በሙሉ አቅም ለመሳተፍ፣ በኢትዮጵያ የሶሳይቲ ቢልዲንግ በሙሉ አቅም ለመሳተፍ የኢትዮጵያውያን የተሰደዱ በፖለቲካ ምክንያት የተሰደዱ የትውልደ ኢትዮጵያውያን ዱዋል ሲቲዝንሺፕ አሜሪካዊ ሆነ አውሮፓዊ ዱዋል ሲቲዝንሺፕ ተፈቅዶ እነኚህ በአገራቸው ጉዳይ ላይ በፖለቲካው በኢኮኖሚው በማህበራዊው ጉዳይ ያለ መከልከል ተሳታፊ እንዲሆኑ ማድረግ ማለት ነው። በሶስተኛ ደረጃ የዲያስፖራ ፖሊሲ ለውጥ የሚያስፈልግበት ኤሪያ የኢኮኖሚክ ፓርቲሲፔሽን ነው። ኢትዮጵያ ያለን ሁላችንም መታጣውሱት ጠዋጣዋት የኢትዮጵያ ሬዲዮ ሲከፈት የኢኮኖሚ ዋልታ ቡና ነው። ቡና የኢትዮጵያ ኢኮኖሚ ዋልታ የሆነው የውጪ ምንዛሪ ማምጫ ትልቁ ቫይክል ስለሆነ ትልቁ ኢንግሪዲየንት ስለሆነ ነው። አሁን ባለበት ሁኔታ ቡና ወይም ሁሉም የኢትዮጵያ ኤክስፖርት ኢትዮጵያ ከባይላተራል በተለይም ከዌስተርን ወርልድ የምታገኛቸው ባይላተራል እርዳታዎች አንድ ላይ ጨምሮ የኢትዮጵያ ዲያስፖራ ወደ ኢትዮጵያ የሚልከው ሪሚተንስ ከሁለቱም ተደምሮ ይበልጣል። ከውጪ ንግዱም ከሚገኘው ፎሬን ከረንሲ ከባይላተራል ዶኔሽን ከሚገኘው ይሄ ለኢትዮጵያ ዲያስፖራው በፖለቲካ ምክንያት ከኢትዮጵያ ቢሰደድም በጦርነት ከኢትዮጵያ ቢሰደድም የኢትዮጵያ የኢኮኖሚ ዋልታ ሆኗል ማለት ነው። የኢትዮጵያ ሬዲዮ አሁን መስፈን ያለበት የኢኮኖሚ ዋልታ ዲያስፖራ ሊሆን ነው ማለት ነው።
ዘገባው አተጠናቀቀም ከሰሙን ይቀጥላል። ሙሉን ዘገባ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይችላሉ። ሌላው ዝግጅታችንም ለጠቅላይ ሚኒስትሩ ድጋፍ የሚሰጥ ነበር ነው። እጅግ በተራዘመው የሀገራችን የዲሞክራሲ ትግል ጥሪ ዛሬ የነጻነት ጮራ ፈንጥቆ አይተናል። ጠቅላይ ሚኒስትር አብይ አህመድን ጨምሮ አገራችን ብርቱ መሪዎችን አፍርታ ማየታችን ደስ ተሰኝተናል። ዶክተር አብይ በተለይም ስለ ሴቶች የተናገሩት ልባችንን ነክቶናል። ድጋፍ ልንሰጣቸው ልናመሰግናቸው እንፈልጋለን ይላሉ። እነማን? ዩናይትድ ስቴትስ ያሉ ታጋይ ሴቶች በሚል ስያሜ የተሰባሰቡ ሴቶች ናቸው ይህን የሚሉት። ከለጋ ወጣትነት እድሜያችን ጀምረን በትግል ያሳለፍነውን ዛሬም ከፖለቲካ ፓርቲ ወገንተኛ ሳንሆን እንታገላለን። ስብስባችን የምንወያይበት በየጊዜውም ድምጻችን የምናሰማበት ነው ብለዋል። ለጠቅላይ ሚኒስትር አብይ የድጋፍ መግለጫቸውን አስመልክቶ ፊላደልፊያ ከተማ የሚኖሩ የስብስቡ አባል ሰሞኑን ባወጡት መግለጫ ዙሪያ ከቆንጅት ታየ ቆይታ አድርገዋል። ቀጥሎ ይቀርባል።
ወይዘሮ ጸዳለ እጅጉ ስለ ጊዜው በጣም አድርጌ አመሰግናለሁ። ራስዎንና ታጋይ ሴቶች ስብስብ እነማን ናቸው አስተዋውቁን።
ጸዳለ እጅጉ እባላለሁ። እንግዲህ በዚህ በትግል ውስጥ ከ15 ዓመት ጀምሮ ተጉዤበታለሁ። በ20ም ውስጥ እስከ ትጥቅ ትግል ድረስ ደርሻለሁ። ከዩዝ ሊግ እስከ ሰራዊት አባልነት ደርሻለሁ። ዲሞክራቲክ ገቨርንመንት መምጣት አለበት የሚለውን ሀሳብ ይዘን ህይወታችንን በሙሉ ከአፍሮ እስከ መላጣ ከአፍሮ እስከ ሽበት ያለማቋረጥ እየታገልን ነው ያለ ነው። እግዚአብሔርም ጥፋታችንን ይቅር ብሎ መልሶ ይህ አይነት ብርሃን አምጥቷል።
ለዚህ ውይይት ምክንያት የሆነን ያወጣችሁት መግለጫ ልጆቻችን አኮሩን፣ ኢትዮጵያን እንደገና ወለዷት፣ ከሩቅ ሆነን ሲወድቁ እየወደቅን፣ ሲታሰሩ እየከፋን፣ ሲሞቱ እያለቀስን፣ በምንችለው ሁሉ ጩኸት እያሰማን በመንፈስ አብረናቸው ኖርን። የዚህ ህዝብ የትግል ውጤት ጠቅላይ ሚኒስትር አብይ አህመድን፣ ለማ መገርሳን፣ ገዱ አንዳርጋቸውንና የመሳሰሉትን ቁርጠኛ የኢትዮጵያ መሪዎች አፈራ ብላችሁ ትቀጥላላችሁ። በተለይ ጠቅላይ ሚኒስትር አብይ ከስልጣን ርክክባቸው ጀምሮ ሴቶች በህብረተሰቦች ውስጥ ስላላቸው የተከበረ አስተዋጽኦ ሊኖራቸውም ስለሚገባው ክብርና ተቀባይነት ባሰሙት ንግግር ልባችን በጣም ተነካ። ስለዚህም ልናመሰግናቸውና ልንደግፋቸው እንወዳለን ይላል መግለጫችሁ። ግግራቸውን አጥር አድርገን እንስማና የርሶን አስተያየት ወስዳለሁኝ። ወይዘሮ ጸዳለ፣
አገራዊ ማንነታችን ያለናንተ ያለ ኢትዮጵያውያን ሴቶች ምንም ነው። አገሪቷን የገነቡ ያገለገሉ ያቆሙ ሴቶችን እውቅና በመንፈግ ሀገራዊ ትንሣኤ ማረጋገጥ አይቻልምና መንግስታችን ለሴቶች መብት እኩልነት የሚቆመው ለሴቶች ውለታ ለማዋል ሳይሆን ለሁላችንም ጥቅም ሲባል ነው። ግማሽ አካሉን የረሳ ሀገር ሙሉ የሀገር ስዕል ይኖረው ዘንድ ከቶ እንደማይቻልና ወደፊትም እንደማይራመድ መንግስት በውል ይገነዘባል።
ዶክተር አብይ ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚገርም ነው መሾሚያቸው ስልጣን በመረካከቢያቸው ቅድ ባደረጉን ንግግር ላይ የሴቶችን መብት አስተዋጽኦ ድካማቸውን የኢትዮጵያ ሴቶች እናቶች በተለይ መከራ አይተው ነው እግዚአብሔር ይስጣቸው ብላቸው ያንን በማንሳታቸው እኔ በበኩሌ በጣም 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 ነው ማመሰግ። ከዛም አልፈው ተርፈው የአዲስ አበባ ወጣቶችን ሰብስበው ሲያናግሩ መከበር አለባት እናት ባስ ላይ እኮ ሰልፍ ስትይዙ ቅድሚያ ስጧቸው ሌሎችን ነገሮች ተናገሩ።
የመጣውን የለውጥ ኃይል ለዲሞክራሲ እስከታገለ ድረስ ከጎኑ በመቆም ድጋፋችንን እንሰጣለን አብረንም እንታገላለን ብላችኋል። ቀደም ሲል በገለጹበት መጠን ተስፋ የሰጣችሁን የሳቸውን ቃል ተግባራዊ ለማድረግና ለሴቶች አስፈላጊውን ነጻነት እድገት ለማስገኘት ምንድነው መወሰድ ያለበት እርምጃ ይላሉ?
መወሰድ ያለበት ዋናው ጽሑፉ መሰረትም ይሄው ነው። ልንጽፍም የተገደድነው ድጋፍ በተለያየ ሆ ብሎ የሚመጣ ድጋፍ በዛች ቀን እንደ በረዶ እንደ ዝናብ ነው። ዝናብ ያቆማል አይደል? አንድ ቦታ ላይ ያ እንዳይሆን ድጋፉ ድርጅታዊ መልክ ቢኖረው የተደራጀ ነገር ውጤታማ ይሆናል፣ መልክ ይይዛል፣ የድጋፉንም የተቃውሞውንም ልመት እና የሴቶች ድርጅት በዚህ መልክ ድርጅታዊ ነጻነት ቢሰጠው ዝም ብሎ በጅምላ ሳይሆን ይሆን ነው ማመላከት የፈለግች በባህላችን ላይ የተመሰረተውን የሴቶች ነቀፋ ሴቶችን ዝቅ ለማድረግ የሚደረገውን ሙከራ በውይይት በጠረጴዛ ውይይት ነው ዲሞክራሲ ታቸውም እንዳሉት በውይይት በማስተማርና እኛም ሴቱም እየተማረ ወንዱም እየተማረ ያን ቢስተካከል ደግሞ የነቃች ያወቀች ሴት ለመብቷም ለሀገሯም ልትቆም ሴት ማደራጀት ይቻላል። በደግሞ
ከአዲሱ ጠቅላይ ሚኒስትር ምንድን ነው የሚጠበቀው? ምንድን ነው ማድረግ ያለባቸው?
አዲሱ ጠቅላይ ሚኒስትር እንግዲህ መቼም ስራቸው በጣም ብዙ ነው። ሲሰሙን እንደሚሰሩት እግዚአብሔር ይወቅ። ከዛ ውስጥ ይሄንን 50% የሴት ኃይል በተደራጀ ጉልበት፣ በነቃ ጉልበት፣ በተማረ ጉልበት ራሱን እና ህብረተሰቡን አንቅቶ ከጎናቸው እንዲቆም ከፈለጉ ነፃ የሴት ድርጅት መቋቋም አለበት። አንዱ ነው። ሁለተኛ በጣም የሚደንቁ ብዙ ጀግና ሴቶች አሉ ኢትዮጵያ ውስጥ። ብሩህ አእምሮ ያላቸው ትልልቅ ሴቶች አሉ። ልንኮራም ይገባል። ግን እንደ ሻማ መብራት ታስኖ ነው ያለ እድልም የሰጣቸው የለም። በእርግጥ እኛ ራሳችን መታገል አለብን ያንን እድል ለመቅበስ። ያንን ነው አሁን እያደረግን ያለ ነው። ቢሆንም ማነቃቃትም ትልቅ ነው። ይሄ የሎየር አሶሲሽን የሚባል ነገር ነበረ፣
የኢትዮጵያ የህግ ባለሙያ ሴቶች ማህበር።
አዎ፣ ይሄ የኢትዮጵያ ሴቶች የህግ ማህበር በኢትዮጵያ ውስጥ የራሱን ማህበር አቋቁሞ በህግ ተደራጅቶ በመደፈር በምን ያሉ የተጨቆኑ ሴቶች ሲረዳ የቆየ ታላቅ ማህበር ነው የነበረ። ኢህአዴግ ግን መብቱን ከልክሎ ከዛ ተባረው የመጡ ልጆች፣ ወጣት ልጆች፣ ብሩህ የሆኑ ልጆች እዚህ ስለዛ ማህበር ሁኔታና የጀመረውንም ብሩህ ተግባር ሲያስረዱ በጣም ያሳዝናል። እንዲህ ያሉ ልጆች ተፈጥረው አገራቸው ላይ የተጨቆኑ ህቶቻቸውን ሴቶችን መርዳት አለመቻላቸው እንደ ኢትዮጵያዊ ተወልደን ኢትዮጵያ ሆነን አገራችንን እየወደድ ለአገራችን እንሞታለን እያል እንደ ሌባ በሰው ሀገር ላይ ተሰደን ነው። ይሄ ጉልበት ግን ሳናረጅ በፊት የወጣትነት ጉልበታችን አገራችን ላይ መጥፈስ ነበረ። ይህንን አይነት ድርጅት አሁንም መፈቀድ አለበት። አዲሱ ጠቅላይ ሚኒስትር ዲሞክራቲክ የሆነ መንግስት ለማቋቋም በሚጥሩበት ጊዜ እነዚህን እንዲያስቡባቸው በጣም እንገፋለን።
በመጨረሻ ወይዘሮ ጸዳለ አግኝተው ሊያነጋግሯቸው ቢችሉ ምን ይሏቸዋል ጠቅላይ ሚኒስትሩን?
አግኝቼ ላናግራቸው ብችል አንደኛ ነገር አመሰግናቸዋለሁ። ምንም ነገር ይሁን ምንም ያንን በጣም የተገፋ በደም በልጆች ማጣት በስራት በቅጥቀጣ ለአርባ ዓመት የተሰቃየ ህዝብ የፈገግታ የፀሐይ ጮራ ፈገግታ ለአንድ ቀንም ደስታ ስለሰጡት አመሰግናለሁ። በጣም ደስታ እኮ ቀላል ነገር አለ። መውደድ እኮ ቀላል ነገር አለ። በዛ አሁን በተደረገው ኢትዮጵያን በተደረገው ዋሽንግተንን በተደረገው ያንን የተስፋ ጭላንጭል አይቶ ሰው ደስ ሲለው ማየት በህይወቴ ከምጠብቀው በላይ ነው የሆነ። ያንን አይቼ ከሞትኩ እኔ ጸጋለኝ ነው። በጣም ደስ ወደፊት ምን ቢሆን ይሻላል ለሚለው ደግሞ እኔ የምጠይቃቸው ሁል ጊዜ የሴቶችን ነው። ፓሽኔ ነው። የኢትዮጵያ ሴቶች ከሌላው ዓለም ሴቶች ጋራ የሚወዳደሩ ነፃነታቸው የተጠበቀ ሰርተው የሚገቡትን ለራሳቸው የሚያጠፉ በልጆቻቸው የሚኮሩ ልጆቻቸው የማይገደሉባቸው ደረት የማይመቱ የማያለቅሱ የማይራቡ ሆኖ ማየት ነው መፈልገው።
መግለጫችሁ ላይ እንደውም ወደ መቋጫው አካባቢ ኢትዮጵያችን የምትጠይቀው በአሁኑ ጊዜ ማንኛውም አገር ወዳድ የሩቅ ተመልካች ሳይሆን ተጠራጣሪና አበጣሪ ከመሆን ተቆጥቦ ይህ ትግል እስከ ወሰደን ዳርቻ ድረስ በአዲስ ኃይልና በአዲስ መንፈስ ተባብረን የህዝብን ኃያልነትና አሸናፊነት ማሳየት ይኖርብናል የሚል ጥሪ አካታችኋል። እስኪ ያብራሩት።
በአሁኑ ጊዜ የሚነሱ ነገሮች አሉ። የአንድ ብሔር የበላይነት ሊገን ይችላል ይላል አንዱ፣ ሌላው ደግሞ የት እናቃቸዋለን እኒህ ሰው የከየት መጡ ይላል አንዱ። እኔ ከየትም ይምጡ፣ ክርስቶስም እኮ በ32 ዓመቱ ነው ክርስትናን ይዞ ብቅ ያለው አይደለም። ዋናው ነገር ይኸውልሽ፣ አሁን ስላለፈው ስለ ወደፊቱ ምንም የምናውቀው ነገር ስላለፈውም ምንም ማንሳት አያስፈልግም። የደም ዘመን ነው እንደሆነ በተበላሸና የከፋ አካሄድ ነው የተሄድ ነው። ስለዚህ ማስታወስም አያስፈልግም። መልሰን አምጥተን ምንም ነገር መቀየር ከዛ ተምረን አሁኑን ማስተካከል ነው። አሁኑን ነው ሁኔታ ነው ማሻሻል የምንችል። ከድሮው ጥፋት የተማረ ሁሉ አሁን ስለ ድሮው እያወራ መዝፈን የለበት። አሁን ያለውን ይህንን የዲሞክራሲ ጭላንጭል ማቀፍ ነው ያለበት። የህዝብ ኃይል ያመጣው ነው እና ነው ህዝብን የሚያስ የህዝብ ትግል ያመጣውን ውጤት ማክበር አለ እና ይሄንን ነው ዋናው። ሌላው ደግሞ ጥግ ከኮርነር ላይ ተቀምጠህ ሆነ ከሌሊዙ ነው ከምትል ገብተህ እነሱ የሰሩትን ስራ መስራት ነው ያለህን ፍላጎትና ስሜት ማስተጋባት ነው መታገል ነው ምን ፈልጋለሁ ከአዲሷ ኢትዮጵያ ዲሞክራሲ ከሆነ ራስን አደረጃጅተሽ ለዲሞክራሲው ትግል የምትፈልገውን ማስተጋባት ያንተ ፈንታ ነው ሁላችንም የራሳችን ግዴታ አለብን ባሁን እንደ ግሩፕ እንደ ግለሰብ አሁን የመጣው ባህሪ ቁጭ ብሎ ሌላ ሰው እንዲሰጠው ነው ድሮም የነበረ ነው መንግስት ሁሉን ነገር እንዲያመጣ ተጠቃል አይደለም መንግስት ህዝብ ነው ካል ህዝብ የሚፈልገውን ማስተጋባትና የሚጠበቅበትን ግዴታ መዋጣት አለበት እነሱን ልንገርሽ ኃይልን መከፋፈል
ወደ አገር ቤት የመመለስ ወይም ደግሞ ሄደው የመጎብኘት ሐሳብ አሉት ስንት ጊዜ ሆኖት ከወጡስ
ያ ብዙ ጊዜ ሆኖኛል አንዴ ትሪዜ በቻለው ለሶስት ሙላራት ግን ወደ 40 ምናምን ዓመት ይሆነኛል እኔ ጀርመንም ውጪ አውሮፓም ነው ያለው
የጠቅላይ ሚኒስትሩን እድሜ ያህል ማለት እኮ ነው
ከሳቸውም ሳይበልጥ ይቀራል እና በኔ እድሜ ይመጣል ብዬ አላሰብኩም ግን እንደሚመጣው እሱ አሁን ቀልጥፎም ሆነ ዘግይቶ ይሄ ነገር እንደሚመጣ ይታወቃል በመምጣቱ በነድሜ በጣም ደስ በነገርሽ ላይ እኔ ዘወቼ ዘመዶቼን ሁለት ወንድሞች ነበሩኝ ሁለቱም ወንድሞቼ በደብ ተገኘው
አዝናለሁ በጣም
አዎ እናትና አባቴ የሞቱት ቀደም ብለው ነው አንዱ ወንድሜ ነው እንግዲህ እንደ አባት ሆኖ ያሳደገኝ የነበረው ያው በደርግ ተገልሏል የሁላችን እንትን አለ እና አገር የሚለው ነገር ዘመድ ከሆነ አልገባም ግን እኔ የኢትዮጵያ ህዝብ ነው ዘመዴ አገሬንም በጣም ነው የምወደው ሁኔታው ቶሎ እንትን ብሎ ወደ አገሬ በመለስ በጣም እፈልጋለሁ ያው እንግዲህ ደግሞ እዚህ ልጆች አሉን የልጅ ልጆች አሉን እና እንግዲህ ሁሉንም ማስታርቆ የሀገርን ነገር ማስቀደም ቆንጆ ሀገር እኮ ነው ያለ በምንም ነገር ማትተኪው ጥሩ ሀገር ነው ያለ ኢትዮጵያ ህዝቡ ጥሩ ነው እኔ እስከማቅ ድረስ እንግዲህ ከወጣሁበት ጎረቤት እየበላን ጎረቤት እያሳደገን ጎረቤት እየተቆጣን ነው ያደግነው እኛ ባደግንበት ጊዜ ማለት ይሄው ነው በእኛ በኩል እንግዲህ ሀገራችን ይህን እድል በማግኘቷ ጠቅላይ ሚኒስትሩ ደግሞ ይህንን የደስታ ፌስ ለህዝብ ለጠቅላላ ህዝብ የፈገግታ የሳቅን ስላመጡ በጣም ነው የማመሰግነው እሳቸውንም ብቻ ሳይሆን አቶ ለማ መገርሳንም ጭምር አቶ ለማ መገርሳም ያደረጉት ተሳትፎ ያደረጉት ተጋድሎ ቀላል አይደለም መርሳት የለብንም አቶ ደጉም እንደዚሁ ደጉ እንዳርጋቸው እነዚህ ነገሮች ቄሮ እኔ በጣም የማደንቃቸው ልጆች ናቸው ቄሮ ፋኖ ሊባሉት ልጆች ያደረጉት ወጣቶች ያደረጉት ግን ሊመሰገን ይገባል የደሞ ዋጋ ነው ይገባልና ያ ሁሉ ሆኖ ግን ውጤቱ ስለማረላቸው እግዚአብሔርን አመሰግናለሁ
ወይዘሮ ጸዳለ እጅጉ እረፍት ላይ ነኝ ብለዋል ከእረፍቶ ጊዜ ቀንሰው ይህን ያህል ጊዜ ሊያጫውቱኝ በመፍቀዶ በጣም አድርጌ አመሰግናለሁ መልካም እድል
ታንክ ዩ እኔም ለቪኦኤ እስከዛሬ ድረስ በኢትዮጵያ ህዝብ ትግል ላይ ላደረገው አስተዋጽኦ ለሰራተኞቹም ለከፈሉትም የመረረ ዋጋ ላመሰግናቸው እወዳለሁ አሁን እንግዲህ የነጻነት ቀን በመሆኑ ቪኦኤ ምንም ችግር ሳይኖርበት ኢትዮጵያ ውስጥ ገብተው የሚሰራበት ሁኔታ ይፈጠራል ላለሁ አንቺንም ወይዘሮ ቆንጅት እጅግ አመሰግናለሁ
አመሰግናለሁ ረዘም ያለውን የውይይቱን ክፍል ድረገጻችን ላይ ማግኘት ትችላላችሁ ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው አድማጮች ስርጭታችን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው እስከዛው ግን ከሙዚቃው ጋር ቆዩን
ayer ben mi de sonapas መልካም ምኞት ያለከና ለንተ የሰላም ፍሪያችን መልካችን ድረስ የተበከላየ ከናቸው የዱራራዊቶች አበጎቻቸው ሁሉም በያሉበት በየበኩላቸው የሰላም ፋና ይድመቅ ይብራላቸው
አድማጮች ለማጠቃለያ ዜናዎቹ ጽዮን ግርማ ተመልሼ መጥቻለሁ። በህዝብ ተወካዮች ምክር ቤት ካልቃይዳና አልሸባብ በተጨማሪ በአሸባሪነት ተፈርጀው የቆዩት የኦሮሞ ነጻ አውጪ ግንባር ኦነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግና አርበኞች ግንቦት ሰባት ከሽብርተኛ ድርጅት ዝርዝር ውስጥ እንዲሰረዙ ሚኒስትሮች ምክር ቤት መወሰኑን የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ላይ አስታውቀዋል። ድርጅቶቹ ከሽብርተኛ ዝርዝር ውስጥ እንዲሰረዙ የሚጠይቀውን የሚኒስትሮች ምክር ቤት ረቂቅ የውሳኔ ሐሳብ እንዲጸድቅ ወደ ህዝብ ተወካዮች ምክር ቤት መላኩንም አቶ ፍጹም ጨምረው ገልጸዋል። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ ያመጧቸው ለውጦች ለመደገፍና ባለፈው ቅዳሜ በአዲስ አበባ የደረሰውን የቦምብ ጥቃት ለማውገዝ በሰቆጣ፣ በደብረ ብርሃን፣ በወልዲያ፣ በሐይቅ፣ በቡታጅራ ሰልፎች መካሄዳቸው ታውቋል። በነገው ዕለትም በባህር ዳር ከተማ ትልቅ ሰልፍ ይካሄዳል ተብሏል። በመጨረሻም በደቡብ ሱዳን ፕሬዝዳንት ሳልቫ ኪር እና በተፋላሚው ቡድን የተፈረመው የተኩስ አቁም ስምምነት ተግባራዊ መደረግ በጀመረ በሰዓታት ውስጥ በመንግስት ተጥሷል ሲሉ የአማጽያኑ ቡድን ቃል አቀባይ ላምፖል ጋብርኤል አስታወቁ። የመንግስት ቃል አቀባይ አቶኒ ዌክ አቶኒ በበኩላቸው ስምምነቱን ጥሰው ጥቃቱን የፈጸሙ ተቀናቃኝ ኃይሎች ናቸው በማለት ወቅሰዋቸዋል። አድማጮች ለሰዓቱ ያስኳቸው የማጠቃለያ ዜናዎች እነዚህ ነበሩ። በመዝጊያው ልተዋችሁ።
የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚተላለፍላችሁ ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አዳነች ፍስሐዬ ነኝ። ፕሮግራሙን የመራችው ብርሃን ኃይሉ ናት። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። ሰላም፣ ደህና ደሩ።